በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በአገር ውስጥና ከአገራችሁ ውጭ ሆናችሁ ይህንን የእግዚአብሔርን ቃል ለምታዳምጡና በጎ ፈቃድ ላላችሁ ሁሉ ሰላም ይሁን። አሁን የምንገኝበት የዛሬው እሁድ የትንሣኤ አምስተኛው ሰንበት ነው። በዚህ ሰንበት የሚነበብልን የወንጌል ክፍል ከዮሐንስ የተወሰደ ነው። መጽሐፍ ቅዱሳችሁን ከፍታችሁ ከእኔ ጋር የዮሐንስ ወንጌልን ምዕራፍ 21 ከቁጥር 1 እስከ 14 ያለውን እንድታነቡ እጠይቃለሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14። ከዚያም በኋላ ኢየሱስ በጥብርያዶስ ባሕር እንደ ገና ለደቀ መዛሙርቱ ታየ። በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲዲሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ስምዖን ጴጥሮስም ዓሣ ላጠምድ መሄዴ ነው አላቸው። እነሱም እኛም ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባው ገቡ። በዚያ ሌሊት ግን ምንም አላጠመዱም። ሲነጋም ኢየሱስ በባሕሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች ዓሣ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ ዓሣ ታገኛላችሁ አላቸው። እነርሱም በጣሉት ጊዜ ከዓሣው ብዛት የተነሣ መረቡን መጐተት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙርም ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረውን መደረቢያ ልብስ ታጠቀና ዘሎ ወደ ባሕሩ ገባ። ሌሎች ደቀ መዛሙርት ግን ከባሕሩ ዳርቻ የራቁት 200 ክንድ ያህል ብቻ ስለ ነበር ዓሣ የሞላበትን መረብ እየሳቡ በጀልባዋ መጡ። ወደ ምድርም በደረሱ ጊዜ ዓሣ በላዩ የነበረበት የከሰል ፍምና እንጀራ አዩ። ኢየሱስም አሁን ካጠመዳችሁት ዓሣ እስቲ አምጡ አላቸው። ስለዚህ ስምዖን ጴጥሮስ ወደ ጀልባዋ መጥቶ መረቡን ወደ ምድር ጐተተው። መረቡንም 153 ትልልቅ ዓሣ ሞልተውት ነበር። ይህን ያህል ቢይዝም መረቡ አልተቀደደም። ኢየሱስም ኑ ቁርስ ብሉ አላቸው። ጌታ እንደሆነ አውቀው ስለ ነበር ከደቀ መዛሙርቱ አንተ ማነህ ብሎ ለመጠየቅ የደፈረ አልነበረም። ኢየሱስም መጥቶ እንጀራውን አንስቶ ሰጣቸው፣ ዓሣውንም ሰጣቸው። እንግዲህ ኢየሱስ ከሙታን ከተነሣ በኋላ ለደቀ መዛሙርቱ ሲታይ ይህ ሦስተኛው ጊዜ ነው። የተወደዳችሁ የክርስቶስ ወገኖች፣ በዚህ ሰንበት መሪ ቃል አድርገን የምንወስደው ከዚሁ ከዮሐንስ ወንጌል የተወሰደ ነው። መረቡን በታንኳው በስተቀኝ ጣሉ፣ ዓሣም ታገኛላችሁ ይላል የድሮ ትርጉም፣ ዮሐንስ 21 ቁጥር 6። በዚህ ወንጌል የመጀመሪያ ክፍል ሐዋርያቱ በቁጥር 7 እንደሆኑ ተጠቅሷል። በቅዱስ ጴጥሮስ መሪነት ወደ ቀድሞው ሥራቸው፣ ወደ ቀድሞው ተግባራቸው፣ ኢየሱስ ሲጠራቸው ይሰሩት ወደ ነበረ ሥራ እንደ ተሰማሩ ይነግረናል። እዚ ላይ ማስተዋል የሚገባን እንግዲህ አንድ ነገር አለ። ከሶስት ዓመት ቆይታ በኋላ ከሱ ጋር ሶስት ዓመት ከተመላለሱ በኋላ ከሶስት ዓመት የዝግጅትና የሐዋርያዊ ሥራ ትምህርት በኋላ እንዲያውም ገና መጀመሪያ ሲጠራቸው ከዚህ በኋላ ሰዎችን ታጠምዳላችሁ ያለው ማቴዎስ 4:18-22 ላይ እንደምናነበው ከዚህ በኋላ እነዚህ ሰዎች ወደ ኋላ የተመለሱበት ሁኔታ ነው ወንጌሉ የሚያሳየው። በዛሬው ወንጌል እንደምናነበው ወደ ኋላ ተመለሱ እነዚህ ሰዎች። ሰዎችን ሳይሆን አሳን ማጥመድ መረጡ። ቃለ እግዚአብሔርን ለሕዝብ ከመስበክ ከማወጅ ይልቅ ለዕለታዊ ምግብ ፍለጋ ተሰማሩ። ይህንን ምግብ ፍለጋ ሌሊቱን ሙሉ ደከሙ፣ ሌሊቱን ሙሉ ለፉ፣ እንቅልፍ አጥተው ሲሰሩ ሲለፉ አደሩ። ኢየሱስ ከነሱ ጋር በታንኳይቱ ላይ ስላልነበረ ምንም መያዝ አልቻሉም። ልፋታቸው፣ ድካማቸው፣ እንቅልፍ ማጣታቸው ውጤታማ አልሆነም። ካለ እርሱ ወጥተዋልና ባዶ እጃቸውን ተመለሱ ሲነጋ። ጨለማው ሲያልፍና ንጋት ሲመጣ ጎህ ሲቀድ የብርሃን አባትና የትንሣኤው ጌታ የሆነው ክርስቶስ በጥብርያዶስ ባሕር ተገለጠላቸው። ያለ እርሱ ትእዛዝ፣ እርሱ ሳይፈቅድ ምንም ነገር እንደማይሆን ምንም ነገር እንደማይሳካም ለማሳየት መረባችሁን አሁን ጣሉ አላቸው። ትክክለኛ የሥራ ጊዜ ብርሃን ሲወጣ፣ ቀን ሲሆን፣ እንደ ጨለማው ሰዓት ሳይሆን አሁን መረቧ አሳን ያዘች፣ መረቧ ውጤታማ ሆነች፣ መረቧ ተልኳን ፈጸመች። ክርስቶስ አዞ የማይሆን ነገር የለምና፣ ክርስቶስ ፈቅዶ የማይሳካ ነገር የለምና መረቧ ከአቅሟ በላይ የሆነ አሳ እንደያዘች ወንጌሉ ያመለክተናል። እርሱ ካልፈቀደ ግን ምንም አይሆንም፣ ምንም ነገር አይሳካም። በወንጌሉ እንደሚለው የሰማይ አባታችሁ ሳይፈቅድ አንዲት ድንቢጥ እንኳ በምድር ላይ አትወድቅም ይለናል ማቴዎስ 10:29 ላይ። ስለዚህ እግዚአብሔርን ይዞ በእርሱ አምኖ ወጥቶ ባዶን የሚመለስ ማንም የለም። ለዚህ ነው ሐዋርያቱ የጌታችን ኢየሱስ ክርስቶስን ቃል ሰምተው መረቧን በጣሉት ጊዜ ብዙ አሳ ይዛ ተመለሰች። ይህ የወንጌል ክፍል ለዘመኑ ክርስቲያኖችስ ምን መልእክት ያስተላልፍልናል? ምንድን ነው የሚያስተምረን? ምንድን ነው ከዚህ ወንጌል የምንማረው? ይህ ወንጌል ብዙ መልእክቶችን ቢያስተላልፍልንም ዋና ዋና የምንለውን ብቻ እንመለከታለን። ቀደም ብለን እንዳነሳ ነው ወንጌሉ ከሚያስተላልፍልን ትምህርት አንደኛው ያለ ክርስቶስ የወጣ ባዶን ይመለሳል። ያለ ክርስቶስ እገዛ ለራሳችን በራሳችን በቂ አይደለንም፣ ሙሉ አይደለንም። የሚያስፈልገንን የምናቀደውን ነገር ሁሉ ማሳካት አንችልም። ነገሮችን በራሳችን ኃይል ብቻ ለማከናወን አቅሙ እንደሌለን ያስተምረናል የዛሬው ወንጌል። ወደ ኋላ እንመለስበታለን። በዚህ ነጥብ ላይ ኢየሱስ ከሞት ከተነሳ በኋላ ወደ መቃብሩ በመጡት ሴቶች አማካኝነት ለሐዋርያቱ አንድ መልእክት ልኳል፣ አስተላልፏል። ስለዚህ ይህ መጀመሪያ ልናውቅ የሚገባን ነገር ክርስቶስ ተገኙ ባለን ስፍራ መገኘት ነው። ስለዚህ በእነዛ ሴቶች ምን አይነት መልእክት ነው የላከው ጌታችን ኢየሱስ ክርስቶስ? ቦታውን የመገናኛ ስፍራውን ሲያመለክት ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያ ያዩኛል ይላል ማቴዎስ 28:10 ላይ። ስለዚህ እግዚአብሔርን ጌታችን ኢየሱስ ክርስቶስን የመጠበቂያ ስፍራ ላይ ሆኖ መጠበቅ ተቀዳሚ ተግባር ነው። ልክ በትንቢተ ዕንባቆም እንደምናነበው ዕንባቆም ምን ይላል? በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክብሬም የምመልሰውን አውቅ ዘንድ እመለከታለሁ ይላል። በጣም ደስ የሚለኝ ጥቅስ ነው ይሄ ዕንባቆም። በመጠበቂያ ላይ ሆኜ እጠብቀዋለሁ እግዚአብሔር። ስለዚህ አንድ የቀጠሮ ቦታ አለ ሰውና እግዚአብሔር የሚገናኙበት። ፍጡር ከፈጣሪው የሚገናኝበት። ሐዋርያቱ በተባሉት የቀጠሮ የመገናኛ ስፍራ አልተገኙም። ልክ አዳም እንዳደረገው በዘፍጥረት 3:8 እስከ 9 የት ነህ አለው። አዳም የቀጠሮውን ሰዓትና ስፍራ ስላላከበረ እግዚአብሔር አምላክ አዳምን ሊፈልገው ሄደ ከቦታው ስላጣው። ኢየሱስም ሐዋርያቱን በሌላ ስፍራና በሌላ ተግባር ላይ ነው ያገኛቸው፣ በጥብሪያዶስ ባህር ላይ ለዕለታዊ ኑሮ ለስጋቸው ማቆያ ሲደክሙ። ጴጥሮስም ቢሆን ጓደኞቹን ከማበረታታት እዚህ ጠብቁኝ ብሏልና ጸንተን በትዕግስት በጸሎት በዚህ ተራራ ላይ እንጠብቅ ከማለት ይልቅ ሌላ ነገር አሳሰበ። አሳ ለማጥመድ መሄዴ ነው፣ ወደ ቀድሞ ስራይ ልመለስ ነው ባላቸው ጊዜ እነዚህም ምናልባት በእምነታቸው ገና ያልጸኑ ጓደኞቹ ተከተሉት፣ እኛም ካንተ ጋር ወደ ኋላ እንመለሳለን አሉት። ወደ መገናኛው ተራራ ቢሄዱ ኖሮ፣ ወደ ገሊላ ቢቀድሙት ኖሮ፣ መሄድ ብቻ አይደለም እዚያ እስከ መጨረሻ ቢጸኑ ኖሮ የበረከት አምላክና አባት የሆነው ሌላውንም ነገር ጨምሮ ይሰጣቸው ነበር፣ ያበዛላቸው ነበር፣ በበረከቱ ይሞላቸው ነበር። ምክንያቱም በወንጌሉ ቃል ገብቷልና ከሁሉ አስቀድማችሁ ይላል ማቴዎስ ወንጌላዊ የጌታችን ኢየሱስ ክርስቶስን ቃል ሲጽፈው፣ ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ እነዚህ ሁሉ ይጨመርላችኋል ይላል ማቴዎስ 6:33 ላይ ነው። እነዚህ ሁሉ ሲል ለሕይወት ለዕለታዊ ኑሮ የሚያስፈልጉ ነገሮችን በአጠቃላይ ለማመልከት ነው። ምክንያቱም ከእግዚአብሔር መንግሥት ቀጥሎ የሚመጡ ናቸው። የእግዚአብሔር መንግሥት መንግሥተ ሰማይን ዘላለማዊ ሕይወትን መስጠት የፈቀደና የሚችል ጌታ ተራ የሆነውን ለዕለታዊ ኑሯችን የሚያስፈልገንን መስጠት አያቅተውም። ስለዚህ ቅደም ተከተሉን ማወቅ ነው፣ ዋናውን ምንጩን መያዝ ነው መጀመሪያ። ሐዋርያቱ ግን በአሳ ማጥመድ ሙያቸው በዚያ ልምዳቸው በዚያ እውቀታቸው ተማምነው ሄዱ አሳ ለማጥመድ። ግን ውጤቱ ባዶ ሆነ፣ ቅድም እንዳልነው ያለ ክርስቶስ ስለወጡ። ስለዚህ በራሳችን ለራሳችን በቂ ካልሆንን ሁሉን ለማድረግም ሆነ ለመስጠት በሚችለው ክርስቶስ ማመን አስፈላጊ ነው። ይህ ሁለተኛ ልንማረው የሚገባን ትምህርት ነው። ሁሉን ለማድረግም ሆነ ለመስጠት በሚችለው ክርስቶስ ማመን፣ ወደ ኋላ እንዳንመለስ፣ ጉዟችን ቀጣይነት እንዲኖረው። ይህ ደግሞ ወንጌሉ የሚያስተላልፍልን ሌላው ትምህርት ነው። በክርስትና ጉዞ የተወለዳችሁ ሕዝበ እግዚአብሔር ሁሉ ጊዜ ጅምር አለ። ከአንድ ነገር ተነስተን ነው ወደ ልንደርስበት የምንፈልገው ግብ የምንጓዘው። በዚህ ጉዞ ላይ ግን አብዛኛውን ጊዜ በወንጌሉ እንደተስተዋለው ወደ ኋላ የሚመልሰን ነገር አይጠፋም፣ እንቅፋት አይጠፋም፣ የሚፈታተን የሚገዳደረን ነገር አይጠፋም። ይህንን ተግዳሮት ማለፍ ግን ክርስቲያናዊ ግዴታችን ነው። እነዚያ ይህ እንቅፋቶች ባይጠፉም የእምነት ጉዞ ነውና ሁል ጊዜ እንደገና ይጀመራል። ወደቅኩ ተብሎ እዛው በወደቁበት መቅረት የለም። በእምነት ጉዞ ኢየሱስ ሐዋርያቱን ሲጠራቸው ዕለታዊ ተግባራቸውን ከሚያከናውኑበት ስፍራ ነው፣ ከባሕር አጠገብ ነው፣ በባሕር ላይ ነው፣ አሳ ሲያጠምዱ ነበረ። አሁንም ከሦስት ዓመት በኋላ እዚያው ስፍራ አገኛቸው። ወደ ኋላ ተመልሰው እዚያው ስፍራ ግን አልተዋቸውም፣ እንደገና እዛ ተገለጠላቸው። ስለዚህ የእምነት ጉዞ እንደገና በአዲስ መልኩ ጀመረ። በሐዋርያቱ ሕይወት ውስጥ ከአሳው ተአምር በኋላ የሐዋርያቱ እምነት እንደገና ለመለመ። ምክንያቱም በወንጌሉ እንዳዳመጥ ነው ጌታ መሆኑን አውቀው ስለነበረ ማንም ሰው ጥያቄ ሊያቀርብለት አልፈለገም፣ አልቻለምም። ስለዚህ እንደገና መቀበላቸውን የሚያረጋግጥ አረፍተ ነገር ነው። ስለዚህ አሁን ወደ ኋላ መመለስ የለም፣ አሁን መካድ የለም። አሁን ወታደሮችና ክርስቶስን ሊያስሩ የመጡትን ሰዎች አይቶ መሸሽ የለም። ይህ እኛም ከተለያዩ በደሎቻችን ንስሐ ከገባን በኋላ እንደ ገና ወደ ጨለማው እንደ ገና ወደ ክደት እንዳንሄድ ውለታቢስ እንዳንሆን የሚያስተምረን የወንጌል ክፍል ነው። ስንት ጊዜ እግዚአብሔርን በጸሎትና በእንባ ፊቱ ቀርበን ከዛ ውስጣችን ከሚያስጨንቀው ኃጢአት በደል የተለያዩ ነገር ይቅርታንና ምሕረትን ጠይቀናል። ይቅርታና ምሕረትን ካገኘን በኋላ ወደ ቀድሞ ስራችንስ ቀድሞ መንገዳችንስ ተመልሰን ይሆናል ወይ ብለን ራሳችንን እስኪ እንጠይቅ። በንስሐ ስራ እንደምንለው ዳግመኛ ወደ ኃጢአት አልመለስም። እንዲያውም ከዛ በኋላ ያለችው አንድ አረፍተ ነገር አለች። ብዙ ጊዜ እንጂ አስተውለን እንደግማት እንደሆነ ግን አላውቅም እንጂ ከኃጢአት ምክንያት ሁሉ ርቃለሁ፣ ከኃጢአት ብቻ ሳይሆን ከኃጢአት ምክንያት ሁሉ ርቃለሁ እንላለን። ከኃጢአት ምክንያት ሁሉ ርቃለሁ ካልን ከማልን ከተገዘትን በኋላ አንዳንድ ጊዜ በደቂቃዎች ርፍራፊ ውስጥ ወደ ኋላ እንደገና ወደ ጥልቁ እንደገና ወደ አዘቅቱ ተመልሰን የምንገባበት አጋጣሚ አለ። እድለኞች ሆነን መማር ይቅር ማለትና መራራት ባህሪ የሆነ አምላክ አለንና ወደምንገኝበት ስፍራ መጥቶ እንደገና ይጠራናል። ከሐዋርያቱን በጥብርያዶስ ባህር ሄዶ እንደገና ወደ ትክክለኛው ቦታቸው ወደ ትክክለኛ ተልኳቸው እንደጠራቸው እንደገና ይጠራናል። ወደ ክርስትና ማዕረግ፣ ወደ ክርስትና መንገድ ካለኔ እርዳታ ያን ፈተና፣ ካለኔ እርዳታ ያንን ኃጢአት፣ ካለኔ እርዳታ ያንን መሰናክል ተዋግተህ ተዋግተሽ ማለፍ አትችልምና አትችይምና ወደ እኔ ኑ ብሎ ይጠራናል። ሐዋርያቱን ምንድን ያላቸው? መረባችሁን አሁን ጣሉ፣ እኔ ባለሁበት። ልክ እናንተ በተማመናችሁት ወይም ደግሞ ባገኛችሁት ልምድ ሳይሆን እኔ አሁን አዝዣለሁና መረባችሁን ጣሉ አሳም ትይዛላችሁ እንዳላቸው እኛንም እምነታችሁንና ተስፋችሁን በእኔ ላይ ጣሉ፣ የልባችሁን መሻት ታገኛላችሁ ይለናል። በእያንዳንዱ ልቦና ውስጥ ያለው መሻት ራሱ ባለቤቱ ይወቀውና በእምነትና በተስፋ ይህንን መሻቱን በእግዚአብሔር ፊት ያቀርበው። የምናመልከውና አሁን በዚህ በትንሣኤ ወቅት ደግሞ የምናከብረው ክርስቶስ አዲስ ሕይወትን ይዞልን መጥቷል። መቃብሩ ደጃፍ ላይ ያለው ድንጋይ ተንከባሎ ተጥሏል። ኃጢአታችንን መቃብር ውስጥ በሞቱ ገድሎ ሕይወትን ይዞልን መጥቷል። አሁን ጎልጎታ የለም። አሁን ሕማም የለም። በምትኩ አዲስ የክርስትና ሕይወት ጅምር፣ አዲስ መልእክት እየታወጀ ነው። ስለዚህ ጉዞ በአዲስ መልኩ ይጀምራል። የወደቀው ወድቅ ያለሁ በደለኛውም ዕድሜ ልኩን በደለኛ ነኝ እያለ እያለቀሰ ዛሬ ክርስቶስ በትንሣኤው አስነስቶታል። ስለዚህ ዕድሜ ልኩን በደለኛ ነኝ፣ ኃጢአተኛ ነኝ፣ የተገባሁ አይደለሁም ብሎ ራሱን ማግለል አይደለም። ለዚያ ነው ክርስቶስ በትንሣኤው ይህን ሁሉ ደምስሶ አዲስ ሕይወትን ይዞልን የመጣው። ስለዚህ ሳንፈራና ሳናፍር ሳንሸማቀቅ ራሳችንን ቀና አድርገን እንድንራመድ አድርጎናል በመሥዋዕቱ። አሁን ያለፈውን አሰቃቂ ኑሯችንን፣ ያለፈውን አስከፊ ጊዜ፣ የተመላለስንባቸው የተሳሳቱ መንገዶችን እያሰቡ መተከዝና መቆዘም ሳይሆን ትንሣኤው ባመጣለን ብርሃን መመላለስ ነው። ሐዋርያቱ ሰዎችን ለእግዚአብሔር መንግሥት ለማጥመድ ከማዘጋጀት ይልቅ ወደ ቀድሞ ሥራቸው እንደ ተመለሱ እኛም ስንሠራቸው ወደ ነበሩት ኃጢአቶች ቅድም ወዳልናቸው ወይም ደግሞ ሌሎችም ወደ ቀድሞ የተሳሳተ መንገድ ሳይሆን ለክርስቲያን በሚስማማ መንገድ ለክርስቲያን በሚስማማ ሕይወት መመላለስ መጀመር ነው። እንደ ጴጥሮስና ጓደኞቹ ሳይጠራጠር በአምላኩ ላይ ተስፋ አድርጎ በእምነት መረቡን ወደ እግዚአብሔር የጸጋ ባሕር የጣለ ብዙ ጸጋ፣ ብዙ በረከት፣ ብዙ ፈውስ ያጠምዳል። እንዲያውም መሸከም እስከሚያቅተው ድረስ የእግዚአብሔርን ስጦታ ይቀበላል። የእግዚአብሔር ጸጋ ይትረፈረፋል። ማመን ብቻ ነው፣ መጽናት ብቻ ነው። እርሱ መረብህን ጣል፣ እጅን ወደ እኔ ዘርጋ መንገድን ወደ እኔ አቅና ሲል ማድረግ ብቻ ነው። ያኔ ሁሉ ይሳካል። ያኔ እንቆቅልሽ ይፈታል። ያኔ በሽታ ይፈወሳል። ያኔ ብዙ ጥያቄዎች መልስ ያገኛሉ። ያኔ ሐዘን በደስታ ጭንቀትን በሰላም ይለወጣል። በውስጣችን ከረጅም ዓመታት ጀምሮ አመቀን ያዝናቸው ጥያቄዎች ሁሉ በዚህ ጊዜ መልስ ያገኛሉ። ክርስቶስ ሐዋርያቱን ጥያቄ እንደ ጠየቃቸው ሰምተናል። አንዳች የሚበላ ነገር አላችሁ ይላል። እንደውም የድሮ ትርጉም ዮሐንስ 21:5 ላይ አንዳች የሚበላ ነገር አላችሁ? እጃችሁ ላይ ምን አለ? መረባችሁ ውስጥ ምን አለ? ልባችሁ ውስጥ ምን አለ ይለናል ዛሬ። ክርስትናችሁ ውስጥ ምን አለ? እምነታችሁ ውስጥ ምን አለ? በየዕለቱ በምታደርጉት ተግባር ውስጥ ምን አለ? ክርስቶስ ሐዋርያቱን ጥያቄ እንደ ጠየቃቸው ሰምተናል። አንዳች የሚበላ ነገር አላችሁ ይላል። እንደውም የድሮ ትርጉም ዮሐንስ 21:5 ላይ አንዳች የሚበላ ነገር አላችሁ? እጃችሁ ላይ ምን አለ? መረባችሁ ውስጥ ምን አለ? ልባችሁ ውስጥ ምን አለ ይለናል ዛሬ። ክርስትናችሁ ውስጥ ምን አለ? እምነታችሁ ውስጥ ምን አለ? በየዕለቱ በምታደርጉት ተግባር ውስጥ ምን አለ? ሐዋርያቱ ለማጥመድ የወጡት ብቻቸውን ነበር ብያለሁ ቀደም ብዬ። ጀልባቸው፣ መረባቸው፣ የአሳ ማጠራቀሚያቸው ሁሉ ተስፋቸውም ጭምር ባዶ ስለ ነበር መልሳቸው አሉታዊ ሆነ። ምንም ነገር የለንም። ምናልባትም አፍረው ይሆናል። ያን ሁሉ ሰዓት ሙሉ ሌሊት ሲለፉ ሲደክሙ በእጃቸው ውስጥ ግን ምንም አልነበረም። ይሄ አንዳንድ ጊዜ በእኛ ሕይወትም ያጋጥመናል። በጥናት ላይ ያለን ከሆነ ሙሉ ቀን ስንደክሙለን መጨረሻ ላይ ሲመሽ ወደ ጸሎታችን ስንገባ እግዚአብሔርን ስናመሰግን አንዳንድ ጊዜ እጃችን ላይ ባዶ ነገር ይሆናል ያለው ምንም ነገር። ስለዚህ የምናቀርበው ነገር እናጣለን። በተለያየ ስራም ተሰማርተን ከሆነ ማታ ለእግዚአብሔር የማታ መስዋዕታችንን ስናቀርብ ምንድን ነው ይዘን የምንቀርበው? እንግዲህ ሥራችንንም ትምህርታችንንም የተለያየ ተግባራችንንም ያለ ክርስቶስ ለመስራት የወጣን እንደሆነ የማታ ማታ እጃችን ላይ ምንም ነገር አይኖረንም። የእምነት ጉዞ ያለ ክርስቶስ ባዶ ነው። እንደው ተራ መመላለስ ነው። አንዳንዴ እንደውም ያለን ይመስለናል እንጂ የለንም እኮ። በተለይ ቤቱን ስንለማመደው እግዚአብሔርን ቤት ስንለማመደው አይን የቋቋዋለሁ ጸሎቱን በቃል ያቋዋለሁ አሰራሩን አቋዋለሁ እንደዚህ ብለን በራሳችን ምንታበይ ከሆነ እንደው ተራ መመላለስ ይሆናል። ይሄም እርሱ አብሮን ሲወጣ ግን ነገር ሁሉ ይቀየራል፣ ታሪክ ሁሉ ይቀየራል። ተጻይ የሆነው ነገር ሁሉ ለዚህ መለኮታዊ ኃይል ስፍራውን ይለቃል። እንግዲህ ትንሽም ብትሆን መረባችንን ወደዚያ የጸጋ በረከት ሰላም ወደሚጠመድበት የእግዚአብሔር ባህር እንጣለው። ሳንፈራ ሳናፈር እምነቴ ትንሽ ነች ወይም ደግሞ ጸሎቴ ደካማ ነው ሳንል ለእያንዳንዱ ያለው ስጦታ የተለያየ ነውና የእግዚአብሔርን ጸጋና በረከት የምንሰበስብበት መረባችንም ምንም ትንሽ ብትሆን እንኳ ጠንካራ ደግሞ ልትሆን ይገባል። ይህን ስጦታ ጠብቆ ለመያዝ ምክንያቱም አሳው ከተጠመደ በኋላ በጥሩ ቦታ ሊቀመጥ ይገባል እንዳይበላሽ ከመበላቱ በፊት። የእግዚአብሔርንም ጸጋ ካጠመድን በኋላ መረባችን ከሞላ በኋላ ይህንን ጸጋ በልባችን ጠብቀን እንድንኖረው ያስፈልጋል። ለዚያ ነው ይህንን ስጦታ ተቀብሎ ለመያዝ የተዘጋጀ ልብ የተዘጋጀ መረብ ልበለው ያስፈልጋል። በቀላል ፈተና የማይበጣጠስና የማይበላሽ መረብ ሊሆን ይገባል። ለዚህም ሁሌ እርሱ በሚገኝበት ስፍራ መገኘት ነው። እርሱ ተገኙ እኔም በዛ አገኛለሁ ብሎ ባስተማረን ስፍራ መገኘት፣ ባስቀመጠን ቦታ መገኘት፣ በሰጠን የክብር ቦታ እንጂ እንደ ሐዋርያቱ ወደ ኋላ ተመልሰን በጥንቱ የክፋት ቦታ እንዳንገኝ የወንጌሉ ጥሪ ነው። ዛሬ በዚህ መንገድ ያጸናን ይደግፈን ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስ በጎ ፈቃድ ይሆንልን። አሜን። ሰላም ወሰናይ።